ነጋት ብላ አመሰገን ታፋን ማራቱ ትፉ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 6 2013 ዓመተ ምህረት ዝግጅታችን ጀመረ።
ዛሬ በኖርዝ ካሮላይና ነበርኩ። በርካታ ሰው የተገኘበት በጣም ትልቅ ዝግጅት ስለነበር ደስ የሚል ስሜት ተሰምቶኛል። ፍሎሪዳም ፔንሲልቬኒያም በሁሉም ቦታ መምራት የፕሬዝዳንት ኃላፊነት ነው። እሳቸው ግን ይህን አላደረጉም። ምን መደረግ እንዳለበት መናገር ይፈራሉ። ምክንያቱም እኔ እንደሚመስለኝ እሳቸው አብዝተው የሚጨነቁት ስለ አክሲዮን ገበያው ነው።
በተናጥል ከተካሄደው ፕሬዝዳንታዊ ውይይት የተቀነጨበ ነው። ሙሉ ዘገባውን በአብይ ርዕስ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
እናስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሊቢያ ውስጥ እጅግ አደገኛ ሁኔታ ውስጥ የነበሩ 153 አፍሪካውያን ስደተኞችና ጥገኝነት ፈላጊዎች የተባበሩት መንግስታት የስደተኞች ኮሚሽን UNHCR በአውሮፕላን አውጥቶ ወደ ኒጀር እንዳጓጓዛቸው ተገለጠ። ድርጅቱ ሊቢያ ውስጥ የሚያካሂደውን የስደተኞች ሕይወት የማትረፍ እንቅስቃሴ በኮቪድ-19 ወረርሽኝ የተነሳ ከሰባት ወራት በፊት ካቋረጠው ወዲህ ይህ የመጀመሪያው እንቅስቃሴ መሆኑ ተገልጿል። UNHCR በቻርተር አውሮፕላን ሰኞ ዕለት ወደ ኒጀር ያጓጓዛቸው ኤርትራውያን፣ ሶማሊያውያን፣ ሱዳናውያንና ደቡብ ሱዳናውያን ያሉባቸው መሆኑ ተመልክቷል። 16 ቤተሰቦች እንዲሁም 15 ከ18 ዓመት በታች የሆኑ ታዳጊ ወጣቶች እንዳሉባቸውም ተገልጿል። አብዛኞቹ ብቻቸውን ያሉ ወይም ከወላጆቻቸው የተነጠሉ ልጆች መሆናቸውን የተባበሩት መንግስታት የስደተኞች ኮሚሽነር አስታውቋል። አብዛኞቹ የዓለሙ ድርጅት በአውሮፕላን ያጓጓዛቸው ስደተኞች ትሪፖሊ ውስጥ እጅግ ዘግናኝ በሆነ ሁኔታ በሚገኘው የሊቢያ ማጎሪያ ካምፕ ተይዘው የከረሙም እንዳሉባቸው ነው ድርጅቱ ያመለከተው። በአፍሪካ የማዕከላዊ ሳህል ክልል ለሰብአዊ እርዳታ የሚውል ገንዘብ ምንጭ ጨርሶ በመሟጠጡ የሚሊዮኖች ደህንነት ለከፋ አደጋ ተጋልጧል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ዓለም አቀፍ ለጋሾች ለሚቀጥለው ሳምንት በተጠራው ከፍተኛ የእርዳታ ማሰባሰቢያ ጉባኤ ተገኝተው መርዳት ካልቻሉ እጅግ የበረታ መስቀልቅል ሊከተል ይችላል ሲል የመንግስታቱ ድርጅት አስጠንቅቋል። ሊሳ ሽላይን ከጄኒቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
በሳህል ክልል የሚንቀሳቀሱ የተባበሩት መንግስታት ድርጅት የተለያዩ ጽፈት ቤቶች ከፍተኛ የበጀት እጥረት እንደገጠማቸው ይፋ አድርገዋል። በቡርኪና ፋሶ፣ ኒጀርና ማሊ ለሚገኙ አብዛኞቹ ህጻናት የሆኑባቸውን ከ13 ሚሊዮን በላይ ተረጂዎች ህይወት ለማዳን የሚውል $2.4 ቢሊዮን ወይም በዛሬው የኢትዮጵያ የገንዘብ ምንዛሬ ስሌት 90 ቢሊዮን ብር ካሁን አንስቶ ለመጪው አንድ ዓመት የሚያዘልቃቸው በጀት ያስፈልጋቸዋል። ኮቪድ-19 ያስከተለው የምጣኔ ሀብት ቀውስም ሁኔታውን ይበልጥ እያባባሰው ይገኛል። የዩኒሴፍ ቃል አቀባይ ማርኪስ የመርካዶ እንደሚያስረዱት ቁጥራቸው ከአንድ ሚሊዮን በላይ የሚሆኑ ህጻናት በኃይል ከመኖሪያቸው ለመፈናቀል ተገደዋል። በምግብ እጥረት የሚሰቃዩ ህጻናት ቁጥርም ጨምሯል። በቡርኪና ፋሶ አንዳንድ አካባቢዎችም በእነኚህ ተደራራቢ ችግሮች ሳቢያ ለህልፈት የሚዳረጉ ህጻናት ቁጥር እያየለ ነው።
Across the three countries, targeted attacks had already shut down over 4000 schools before COVID-19.
በሶስት ሀገሮች ውስጥ የተፈጸሙ ያሉ የተነጣጠሩ ጥቃቶች ለ4000 ትምህርት ቤቶች መዘጋት ምክንያት ሆነዋል። ይህም የቀሩትን ኮቪድ-19 ከመዝጋቱ አስቀድሞ ነው። በጨቅላ አድሚያቸው ለተዋጊነት የሚመለመሉበትን ጨምሮ ተገዶ የመደፈርና ሌሎች በህፃናት ላይ የሚፈጸሙ በክትትልም የተረጋገጡ በደሎችም መጠን በእጅጉ ጨምሯል።
ቃል አቀባዩ አክለውም ዩኒሴፍ በያዝነው ዓመት ለበርካታ ሚሊዮን ህፃናት ከገዳይ በሽታዎች መከላከል የሚያስችሉ የክትባት መድኃኒቶችንና በረሃብ ለተጎዱ ህፃናትም የሚውሉ አልሚ ምግቦችን ለማቅረብ ከሚያስፈልገው የ210 ሚሊዮን ዶላር ወጪ ያገኘው ከአንድ ሶስተኛው በታች መሆኑን ገልጠዋል። የመንግስታቱ ድርጅት የምግብ ፕሮግራምን በበኩሉ ለሰብአዊ እርዳታ ከሚያስፈልገው ገንዘብ የ178 ሚሊዮን ዶላር እጥረት እንደገጠመውና የህይወት አድን ስራው ብርቱ ፈተና እንደተደቀነበት አስታውቋል። በሰሜናዊ ቡርኪና ፋሶ ከባድ የረሃብ አደጋ ማንዣበቡንም አመልክቷል። በውከት ክፉኛ የተበታተከውና በድህነት የቆረቆዘው የሳህል ክልል ደራሽ ካላገኘ ወደ ዓለማችን ግዙፍ ቀውስነት እንዳያመራ ያስጠነቀቁት የመንግስታቱ ድርጅት ባለስልጣናት በሌላ በኩል ደግሞ ሁኔታው የሚጠይቀው አይነት ተቀም ያለ እርዳታ በወቅቱ ከደረሰ ይህንን አስከፊ አዝማሚያ ወደ ተሻለ ለመቀየር የሳህል ክልል ያለውን እምቅ አቅም መጠቀም የሚያስችል እድል መኖሩን በአጽንኦት አስረድተዋል።
አፍሪካ ውስጥ በኮቪድ-19 ወረርሽኙ ምክንያት ረሃብና በበቂ የተመጣጠነ ምግብ መጎዳት እየተባባሰ መሄዱን አንድ አዲስ ጥናት አመለከተ። በተለይ በባለዝቅተኛ ገቢ ሀገሮች ወይም ግጭት በቀጠለባቸው አካባቢዎች ሁኔታው የባሰ ነው ብሏል። ይህንን የዳሰሳ ጥናት ያወጣው የቀይ መስቀል ዓለም አቀፍ ኮሚቴ ICRC ሲሆን ካለፈው ሰኔ እስከ ነሐሴ በነበረው ጊዜ በ10 የአፍሪካ ሀገሮች 2400 ሰዎችን ይዞታ ተከታትሎ የደረሰበት መሆኑን ነው ያመለከተው። 94% የዚህ ግምገማ ተጠያቂዎች በአካባቢያቸው ገበያዎች የምግቡ ዋጋ መጨመሩን ሲናገሩ 82% ደግሞ የለት ገበያቸውን ወይም ስራቸውን እንዳጡ ተናግረዋል። የቀውሱን ወቅት የሚያሳልፈን በቂ ጥሪት አለን ያሉት 7% ብቻ እንደሆኑም ጥናቱ አክሎ አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሰሜኑ ንፍቀ ክበብ አየሩ ሲቀዘቅዝ ኮቪድ-19 ይብሱን ይዛመታል፣ የተያዦቹ ቁጥርም ያሻቅባል የሚለው ትንበያ እውን እየሆነ ይመስላል። በአሁኑ ጊዜ ባለም ዙሪያ በየቀኑ የሚመዘገቡት የቫይረሱ አዲስ ተያዦች ቁጥር ወደ 330,000 ከፍ ብሏል። አውሮፓና ዩናይትድ ስቴትስ ውስጥ እለታዊው የቫይረሱ ተጋላጮች ቁጥር እያሻቀበ ነው። ትናንትና ዩናይትድ ስቴትስ ውስጥ ከ64,000 በላይ አዲስ የኮሮና ቫይረስ ተያዦች ተመዝግበዋል። ካለፈው ሐምሌ ወር ወዲህ ትልቁ እንደሆነ ነው የተገለጸው። የዓለም የጤና ድርጅት የአውሮፓ ዲሬክተር እንደተናገሩት በአህጉሪቱ በየቀኑ 1,000 ሰው እየሞተ ነው። ባለፉት 10 ቀናት ብቻ ከ1 ሚሊዮን በላይ የቫይረሱ አዲስ ተጋላጮች ተመዝግበዋል። አውሮፓ ውስጥ በአሁኑ ጊዜ ፊቱን በጭንብል የሚሸፈነው ሰው 60% ሲሆን 95% በጭንብል ቢሸፈን ማህበራዊ ርቀቱንም ቢጠብቅ በክረምቱ ወቅት የኮቪድ-19ን ጉዳት ለመቀነስ ይቻላል ሲሉ ሃንስ ክሉገ የዓለም የጤና ድርጅቱ ባለስልጣን አሳስበዋል። በዩናይትድ ስቴትስ ዋናው የተላላፊ በሽታዎች ባለሙያ ዶክተር አንቶኒ ፋውቺ አሜሪካውያን በመጪው ህዳር መጨረሻ የሚውለውን የምስጋና ቀን በዓል ታንክስጊቪንግ አከባበራቸውን ከወዲሁ እንዲያስቡበት ምክር ሰጥተዋል። አረጋውያንና በተለያዩ በሽታዎች የተነሳ ተጋላጭ የሆኑ አባላት ያሏቸው ቤተሰቦች በተለይ አጥብቀው እንዲያስቡበት ነው የመከሩት። ይህ በዚህ እንዳለ ፈረንሳይ ለፓሪስና ለሌሎች 7 ከተሞች የታቀደው ከምሽቱ 3 ሰዓት እስከ ንጋት 12 ሰዓት የሚጸናው የሰዓት እላፊ ከነገ ቅዳሜ ጀምሮ ተግባራዊ ይሆናል ተብሏል። በጀርመን ደግሞ ቻንስለር አንገላ መርክልና የሀገሪቱ 16 ክፍለ ግዛቶች አስተዳዳሪዎች የኮሮና ተያዦች ቁጥር ማሻቀቡን ተከትሎ አዲስ ዙር አገር አቀፍ የእንቅስቃሴ ክልከላ ለማወጅ ተስማምተዋል ተብሏል። በአሁኑ ጊዜ በዓለም ዙሪያ በኮቪድ-19 ምክንያት ህይወታቸውን ያጡ ሰዎች ከ1 ሚሊዮን ያለፉ ሲሆን በቫይረሱ የተያዙት ቁጥር ደግሞ ወደ 39 ሚሊዮን እየተጠጋ መሆኑ ታውቋል። ትናንት ማታ በየበኩላቸው በቴሌቪዥን በተሰራጨ ያዳራሽ ውስጥ የመራጭ ጥያቄና መልስ መድረክ ላይ የተገኙት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና ዲሞክራቱ ተፎካካሪያቸው ጆ ባይደን ዛሬ የምረጡኝ ዘመቻቸውን ቀጥለዋል። በአውሮፓ የዘመን አቆጣጠር ህዳር 3 ቀን የሚካሄደው ፕሬዝዳንታዊ ምርጫ በተቃረበበት ባሁን ወቅት ሁለቱ እጩ ተፎካካሪዎች የመራጭ ድጋፍ ለማሰባሰብ በሶስት የብርቱ ፉክክር ክፍለ ግዛቶች ይዘዋወራሉ። በፍሎሪዳ ዩኒቨርሲቲው የምርጫዎች ፕሮጀክት መሰረት ከወዲሁ 18 ሚሊዮን ህዝብ ድምጹን ሰጥቷል። ትራምፕ ወደ ፍሎሪዳና ጆርጂያ ያመራሉ ተብሏል። ሁለቱ ክፍለ ግዛቶች ለሚስተር ትራምፕ ድጋሚ የመመረጥ እድል ወሳኝ ተደርገው የሚታዩ ናቸው። ጆ ባይደን ደግሞ ለምረጡ እንቅስቀሳ ወደ ሚሽጋን ያመራሉ። በምሽቱ አብይ ርዕስ የትናንት ምሽቱን በቴሌቪዥን የተላለፉ ዝግጅቶች የተመለከተ ዘገባ ይቀርባል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ያደረሰችን ዜናዎች እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 6 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመክታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የተናጠሉ ፕሬዝዳንታዊ ውይይት። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ተፎካካሪያቸው የቀድሞ ምክትል ፕሬዝዳንት ጆ ባይደን ከመራጮች የሚነሱ ጥያቄዎችን በቀጥታ የሚመልስ የአዳራሽ ውስጥ ውይይት ትላንት አካሂደዋል። ሶስት ሳምንታት ለቀረው ምርጫ በተመሳሳይ ሰዓት በየፊናቸው ሆነው በተናጥል ያካሄዱት ውይይት በቴሌቪዥን የተላለፈ ሲሆን ውይይቱን የተከታተለው የቪኦኤ ዘጋቢ ማይክ ኦስሊቪያን ተከታዩን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል።
መጀመሪያ የታሰበው ሁለቱ እጩዎች በአካል ተገናኝተው ግንባር ለግንባር ክርክር እንዲያደርጉ ነበር። ይሁን እንጂ ህዳር 2 ቀን ፕሬዝዳንት ትራምፕ ለኮቪድ-19 መጋለጣቸው በመነገሩ ውይይቱ በአካል መሆን ቀርቶ በርቀት በኢንተርኔት እንዲሆን በአዘጋጆቹ ተወሰነ። ትራምፕ ግን በአካል ካልሆነ በርቀት ኢንተርኔት ላይ አላደርግም አሉ። በዚህ የተነሳ ሁለቱም እጩዎች አፎካካሪ በሆኑት አሻሚዎቹ ክፍለ ግዛቶች ፔንሲልቬኒያና ፍሎሪዳ ላይ የአዳራሽ ውስጥ የጥያቄና መልስ ውይይት አዘጋጁ። ከህዝብ በተሰበሰበው የአስተያየት ድምጽ መሰረት ትራምፕ በባይደን ተቀድመዋል። በዚህ የተነሳ በህመም ላይ የነበሩበትንም ጊዜ ለማካካስ እየተሯሯጡ ነው። በኤምቢሲ ቴሌቪዥን በተላለፈው ዝግጅታቸው ላይ ትራምፕ እንዲህ አሉ።
ዛሬ በኖርዝ ካሮላይና ነበርኩ። በርካታ ሰው የተገኘበት በጣም ትልቅ ዝግጅት ስለነበር ደስ የሚል ስሜት ተሰምቶኛል። ፍሎሪዳም ፔንሲልቬኒያም በሁሉም ቦታ አለ።
ትራምፕ ኮቪድ-19ን አስመልክቶ እየሰሩ ያሉትን ስራ በማድነቅ በተለይም ባለፈው ጥር ወር ከቻይና የሚመጡ በረራዎችን ማገዳቸውን አንስተው ጥሩ መስራታቸውንም ተናግረዋል። በኤቢሲ ቴሌቪዥን በተላለፈው የውይይት መድረክ ላይ የተገኙት ተፎካካሪያቸው ጆ ባይደን ግን ፕሬዝዳንት ትራምፕ ለኮቪድ-19 የሰጡት ምላሽ በደረጃው የወደቀ ነው በማለት እንዲህ ብለዋል።
It's the president's responsibility to lead, and he didn't do it.
መምራት የፕሬዝዳንት ኃላፊነት ነው። እርሳቸው ግን ይህን አላደረጉም። ምን መደረግ እንዳለበት መናገር ይፈራሉ። ምክንያቱም እኔ እንደሚመስለኝ እርሳቸው አብዝተው የሚጨነቁት ስለ አክሲዮን ገበያው ነው።
ባይደን ትራምፕ የክፍለ ግዛቶቹን ገዢዎችና ከንቲባዎችን መከላከሉንና መመሪያውን እንዲያጠብቁ ጫና ቢያሳድሩባቸው ኖሮ ብዙ ህይወት በዳነ ነበር ብለዋል። በሌላም በኩል ለጠቅላይ ፍርድ ቤት ዳኝነት የታጩት ኤሚ ካኒ ባሬት ጉዳያቸው በዚህ ሳምንት በሰነት ኮሚቴው እየታየ ሲሆን እጩነታቸው ከጸደቀላቸው አከራካሪ የሚሆን የምርጫ ውጤት ቢኖር በውሳኔው ምንነት ላይ ተጽዕኖ እንደሚኖረው ይገመታል። ትራምፕ ግን እንዲህ ይላሉ።
It would be totally up to her. I would think that she would be able to
ይህ ሙሉ በሙሉ የሳቸው ምርጫ ነው። ወይ ለኔ ወይም በኔ ላይ ሊወስኑ ይችላሉ። ምንም ይሁን ምን ግን ማዳላት የሚኖርበት ምክንያት አይታየኝም።
ባይደን የጠቅላይ ፍርድ ቤቱን ሚዛን ለመጠበቅ የዳኞችን ቁጥር እንደማይጨምሩ ቃለ ምግባቱን አልፈለጉም። እንዲህ ብለዋል።
Well, I'm not a fan. I don't say it depends on how
ለነገሩ እኔ የዚህ ነገር ደጋፊ አይደለሁም። ለማንኛውም ግን ወደፊት በመናየው ውጤት የሚወሰን ይሆናል።
እጮች በአንድ ነገር ተስማምተዋል።
We have an election coming up. I think it's the most important election.
ምርጫ እየመጣ ነው። ይህ በአገራችን ታሪክ እጅግ በጣም ወሳኙ ምርጫ ይመስለኛል።
ባይደን ከተመረጡ ከሪፐብሊካን ጋር አብረው ለመስራት ቃል ገብተዋል።
Because there's so many things we really do agree on.
ምክንያቱም ልንግባባ የምንችልባቸው በጣም ብዙ ጉዳዮች አሉን።
ፓርቲዎችን የሚለያያቸው በርካታ ነገሮች ግን አሉ። በብዙ ክፍለ ግዛቶች ድምጽ መሰጠቱ ቀደም ብሎ የተጀመረ ሲሆን ትራምፕ ግን መጠነ ሰፊ የሆነ ማጭበርበር ሊኖር እንደሚችል እያስጠነቀቁ ነው። ብዙዎቹ የምርጫ ባለሙያዎች ግን ይህ አይነቱ ነገር ተፈጥሮ አለማወቁን ይናገራሉ። ፕሬዝደንት ትራምፕም አንድ ጥያቄ ቀረበላቸው። እርሶ በምርጫው ቢሸነፉ ውጤቱን ይቀበላሉ የሚል እንዲህ ብለው መለሱ።
And the answer is yes I will, but I want it to be an honest election and so does everybody else.
መልሱ እቀበላለሁ ነው። ግን የሚታመን ምርጫ እንዲሆን ፈልጋለሁ። ሌላውም ሰው ሁሉ የሚፈልገው ይህንኑ ነው።
እጩዎቹ ካሁን በኋላ ለሚያደርጉት ክርክር ለመጨረሻ ጊዜ አንዴ እንደሚገናኙ ቀደም ሲል የተያዘው የጊዜ ሰሌዳ ያመለክታል።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዘጋቢዎቻችንን ላደረሱን ዘገባ እናመሰግናለን። የትንታኔው መጽሔት ይቀጥላል። መተከል ዞን በማዘዣ ማዕከል ትዕዛዝ ስር እንዲተዳደር ተወሰነ። በመተከል ዞን የደረሱ ጥቃቶችን አስመልክቶ ከአማራና ቤንሻንጉል ክልሎች መሪዎች ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በቤንሻንጉል ጉሙዝ ክልል የመተከል ዞን ውስጥ አልፎ አልፎ ከሚከሰቱ ችግሮች በስተቀር አንጻራዊ መረጋጋት መስፈኑን ደግሞ የክልሉ ኮሙኒኬሽን ጉዳዮች ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ መለስ በየነ የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ውይይት ከተካሄደ በኋላ ዞኑ በማዘዣ ማዕከል ትዕዛዝ ስር እንዲተዳደር ተወስኗል ብለዋል። ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውንም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰናል ሲሉም ተናግረዋል። በዞኑ 7 ወረዳዎች ስልጣና የወሰዱ ነባርና አዳዲስ ሚሊሻዎችም ከጸጥታ አካላት ጎን ሆነው ሰላም ለማስፈን ይሰራሉ ብለዋል ኃላፊው። ናኮር መልካ በዚህ ዙሪያ ዘገባ አሰናድቷል።
የዛሬው ውይይት በቤንሻንጉል ክልል በተለይም በመተከል ዞን የደረሱ ተከታታይ ጥቃቶችን ተከትሎ የመጣ ነው። የተወያዩትም ካማራና ቤንሻንጉል ጉሙዝ የክልል መሪዎችና የጸጥታ ኃላፊዎች ጋር መሆኑን ጠቅላይ ሚኒስትር አብይ አህመድ በማብራሪያዊ ተስስር ገጻቸው አስተዋቀዋል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ በተካሄደው በዚህ ውይይት ችግሮች መገምገማቸውንም አመልክተዋል። ያሉትን ችግሮች ፈተሽን ያካባቢውን ዘላቂ ሰላም ለማስጠበቅ የሚያስችሉ ቀጣይ አቅጣጫዎችን አስቀምጠናል ብለዋል ጠቅላይ ሚኒስትሩ። ዘርዘር ጉዳዮችን ግን አልጠቀሱም። በቤንሻንጉል ጉሙዝ ክልል በንጹሃን ዜጎች ላይ የሚፈጸመው ጥቃት አሳሳቢነትም እንደቀጠለ ነው። በዚህ ክልል መተከል ዞን ሰሞኑን በተፈጸመ ጥቃት 12 ሰላማዊ ዜጎች ተገለዋል። የመተከል ዞን ከዚህ ጥቃት በኋላ ስላለበት ሁኔታ የክልሉ ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ መለሰ በየነ እንደሚከተለው አብራርተዋል።
ሰላም ተልቆ ያላችሁ ቡድኖች መግለሰቦች ሲፈጥሩ የነበረው የጸጥታ ችግር ማህበረሰብ ውስጥ የእርስ በርስ መጠራጠር እንዲፈጠር አድርጎታል። ከፍተኛ አመራርና የዞን የወረዳ እንደዚህ በየደረጃ ያለው አመራር እስከ ጎጥና ቀበሌዎች ድረስ በመውረድ አሁን የተፈጠረ ያለው የጸጥታ ችግር ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰን በዛ መሰረት የነበረው አለመረጋጋት ተስተካክሎ አሁን ላይ ከሞላ ጎደል አንጻራዊ ሰላም አለ። በዞን ውስጥ አልፎ አልፎ የሚታዩ ችግሮች ሊኖሩ ይችላሉ። እሱን ያው አሁንም ተከታታይ የሆነ የህዝብነት ስራዎች ተጠናክረው ቀጥለዋል። በሁሉም አካባቢ የሚደረጉ ውይይቶች የህዝቦችን አንድነትና አብሮነት ለማጠናከር እዛ አካባቢም በስጋት ለመውጣት ሲፈልጉ የነበሩ ግለሰቦችንም እዛው ለማረጋጋት እና እዛው መደበኛ ስራቸው እንዲሰሩ የተደረገ ያለበት ሁኔታ አለ።
ባለፈው መስከረም ወር የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በመተከል ተገኝተው ከከፍተኛ አመራሮችና ከማህበረሰቡ ተወካዮች ጋር ውይይት አድርገው እንደነበር አቶ መለስ አስታውሰዋል። ከውይይቱ በኋላም የጸጥታ ችግሩን ለመቅረፍ ሁለት አቅጣጫዎች ተግባራዊ የተደረጉ መሆናቸውን አስታውቀዋል።
የፌዴራል ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ከፌዴራል ብልጽግና ፓርቲ አመራሮችን በተሳተፉበት አሁን እየተፈጠረ ያለውን የዞኑን ዘላቂ ሰላምና ሰላም ለመፍጠር ምን መደረግ አለበት የሚል ውይይቶችን አካሂደናል። ከነዚህ ውይይቶች ተነስተን እንግዲህ ሁለት አይነት አቅጣጫዎች ነው የተቀመጡ። አንደኛው አሁን ያለው የጸጥታ ችግር በዞኑ ውስጥ መደበኛ ሕግ ማስከበር ደረጃ የሚቻል ስላልሆነ ለሶስት ወራት የሚቆይ ከመስከረም 11 እስከ 3 ወር ለተከታታይ ወራት የሚቆይ ኮማንድ ፖስት አውጥቷል። ሁለት አይነት ተግባራት ናቸው የሚፈጸሙ። አንደኛው ላይ መጀመሪያው 3 ወራት የሚቆየው ኮማንድ ፖስት በተለያዩ ጊዜያት ጥቃት የሚፈጽሙ ቡድኖችና ግለሰቦች በተለያየ መንገድ በዚህ ተግባሮች የተሰማሩ አካላትን ለህግ ማቅረብና የህግ በላይነትን ማረጋገጥ ነው። ሁለተኛው አቅጣጫ ደግሞ ጫካው ሸፍቶ በየጊዜው ማህበረሰቡ ላይ ጥቃት የሚፈጽሙ እርምጃ የሚወስዱ አካላትን የፌዴራል መከላከያ ሰራዊትና ፌዴራል ፖሊስ እንደዚሁ የክልሉ ጸረ ሽምቅ ፖሊስ አባላትን ጨምሮ ያው በውጊያም ቢሆን የመደምሰስ ስራዎች በስፋት እየተሰሩ ነው ያሉ ቁጥጥርም እንዲሁም የማድረግ ስራዎች ተጠናክሮ የቀጠሉበት ይታሉ።
በዞኑ 7 ወረዳዎች ለበርካታ ነባርና አዳዲስ ሚሊሻዎች ስልጠና እየተሰጠ መሆኑን ገልጸው አላማውም ከህብረተሰቡ ጋር ሆነው ዘላቂ ሰላምን ለማስፈን እንዲሰሩ ነው ብለዋል ኃላፊው። ነገር ግን የትጥቅ ችግር በመኖሩ የስጋት ቀጠናዎች ላይ ትኩረት እንደሚያደርጉ ጠቁመዋል አቶ መለሰ።
ነባር ሚሊሻዎችንና አዳዲስ ሚሊሻ አባላትን ስልጠና በመስጠት ወደ ማህበረሰቡ ውስጥ ተቀላቅለው እኩይ ተግባር ያላቸው በሰላሙ ማይቆሙ አካላት ካሉ በጠጣ ጎን ሆነው እንዲታገሉ ለማድረግ ድርጅት የተደረገም ያለው ትጥቅን በሚመለከት አሁን በርካታ ሚሊሻ ነው እያሰለጥነም ያለ ነው። የትጥቅ ችግር አለ በክልሉ ላይ ከሞላ ጎደል እኛ ያዝነው አቅጣጫ በተለይ ለጥቃቱ ተጋላጭ ናቸው የሚባሉ አካባቢዎች እና ቦታዎችን ቀበሌዎችን ለይተን እነሱን የማስታጠቅ እና ወደ ስራ ውስጥ የማስገባት ስራ ዝግጅት እየተደረገ ነው ያለው።
ትጥቅን በተመለከተ ባለፈው ምክትል ጠቅላይ ሚኒስትሩ እንዳሉት የአካባቢው ማህበረሰብ ራሱን ታጥቆ እንዲከላከል እንደ ሀሳብ ያቀረቡት ነገር ነበር እና ርዕሰ ብሔሯ ማለትም ፕሬዚዳንቷ ባለፈው ማንም የታጠቀ ኃይል በኢትዮጵያ ከመንግስት ውጭ እንዳይኖር እናደርጋለን ሲሉ ነበር እና ከእሱ ጋር ተያይዞ የሚጣረስ ነገር አይኖረውም?
ሁሉም ማህበረሰብ አሳጥቀው ሊሆንም አይችልም መሆንም አይችልም። በማሳጠቅ አይደለም ዘላቂ ሰላም ማስፈን የሚችለው። ሜቢ ሊሆን የሚችለው እኛም የተከተልነው ስትራቴጂ ሚሊሻውን በማሰልጠን ሚሊታሪ ትሬኒንግ ከወሰደ በኋላ እሱን የማስታጠቅ እና ከመንግስት ጸጥታ አካል ጎን ለጎን አጋዥ እንዲሆን ማድረግ ካልሆነ በስተቀር ሲቪልን ሙሉ በሙሉ እናስታጥቃለን ብንል ማስታጠቅ የምንችልበትም አቅም ላይኖር ይችላል። በዘላቂነት ደግሞ ትጥቅ ማስታጠቅ ዘላቂ ሰላም ያመጣል ብሎ ማሰብም ያስቸግራል።
አንዳንድ ሰዎች የታጠቁ ነው ለይተው የማስታጠቁ ሁኔታ አለ ብለው የሚወሩ ወሬዎች አሉ እና ምን ያህል ታማኒ ናቸው?
በሚገርም ሁኔታ ሸንጉል ውስጥ አንድ ብሔር ብቻ አይደለም የሚኖረው። ሁሉም የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ያሉበት ክልል ነው። ወደ መተከል ዞን ስትመጣም በርካታ ብሔሮች፣ ብሔረሰቦች ያሉበት አካባቢ እንደሆነ ታሳቢ በማድረግ ብቻ ምናምን በሚመለከት የሁሉም ብሔረሰቦችን ስብጥር በማከለ መልኩ ነው ገንዝሎ ስልጠና እየወሰዱ ያሉ። ሲታጠቁም በተመሳሳይ ሁኔታ በመንግስት የተለጠኑ ስለሆነ ስብጥሩን በጠበቀ መልኩ ነው የሚታጠቁት ማለት ነው።
ባለፉት 3 ዓመታት በኢትዮጵያ ከተደረገው ለውጥ በኋላ በመተከል ዞን ውስጥ የሚታየው ያለመረጋጋት ችግር መንስኤን በተመለከተም የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ተከታዩን ብለዋል።
ከለቅቱ አጋማሽ አካባቢ ነው እነዚህ ችግሮች በስፋት ይተስተዋሉ ያሉ። ስፔሻሊ ደግሞ በመተከል ዞን አካባቢ ባሉ ወረዳዎች፣ በጣም ሴሌክቲቭ በሆኑ ወረዳዎች፣ አንድም ያው እዛ አካባቢ ላይ የውስጥም የውጭም ተልእኮ ያላቸው አካላትና ቡድኖች ይኖራሉ ብለን እናስባለን። ከዛ ጋር ተያይዞ ቅድሚያ የመዋቅራችን ጥራት በደንብ መፈተሽ አለብን። መዋቅር ሲባል በየደረጃ ያለው የእኛ አመራር ከክልል እስከ ታችኛው መዋቅር ድረስ ያለው በአስተሳሰብ እና በአመለካከት በተግባር ስምሪት ህዝባዊነትን ተላብሶ ትክክለኛ ቁመናን ይዞ ወደ ስራ ከመግባት አንጻር ኃላፊነትን በተገቢ መንገድ ከመውጣት አኳያ ምን ይመስላል የሚለው ነገር የኢፍ ለኢፍ ግምገማ መድረኮችን ነው ያካሄድ ነው። ጉድለቶችን አግኝተናል። እነዚያ ጉድለቶች አንደኛ አመራሩ የተሰጠውን ኃላፊነት በአግባቡ ሲወጣ አልነበረም። አንዳንድ አካባቢዎች ላይ ችግሮች ሲፈጠሩ የመረጃ ስርዓቱ አጠቃላይ ያን ስትራቴጂክ ሆኖ ከመምራት አኳያ የሚታዩ ጉድለቶች ስለሆኑ ፖለቲካዊ እርምጃዎች የህግ ተጠያቂነትም ጭምር ለመውሰድ ጥረት ተደርጓል።
ጥቃት ፈጻሚው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን የተባለ የፖለቲካ ድርጅት ነው ሲሉም ተናግረዋል አቶ መለሰ።
በክልሉ የሚንቀሳቀሱ በተለይ ደግሞ የጉህዴን ፖለቲካ ፓርቲ ጉሙዝ ህዝቦች ዲሞክራሲያዊ ፓርቲ ንቅናቄ ይባላል። ይሄ ነው በዋናነት ጫካ ውስጥ ወታደር አሰልጥ ነው አሁን ላይ ከሰላም ተልእኮ ማስፈጸሚያ እያደረገ ያለው።
ምንድን ነው ልዩ ፍላጎታቸው? ምናልባት መንግስት ከነሱ ጋር የሚደራደርበት ሁኔታ ሊፈጠር ይችላል? ሰዎቹ ለዛ ዝግጁ ናቸው ወይስ እንዲሁ በጸረ ሰላም ኃይልነት ተፈርጀው ይሄ ሁኔታ የሚቀጥል ይሆናል?
ክልሉ መንግስት በዚህ ደረጃ እነዚህን ችግሮችን በተደጋጋሚ ድርድር ለማድረግ ሞክረዋል። የተለያዩ መደራደሪያ ሀሳቦችን ያቀርባሉ። እነዛን መደራደሪያ ሀሳቦችን ወደ ተግባር አፈጻጸም ሲገባ ተግባራዊ ሆኖ አላገኘናቸው። ነገር ግን ዛሬም ነገም የክልሉ መንግስት ይህ ደረጃ ያለው የክልሉ አመራርም ቢሆን የሚያቀርቧቸው ሰላምን ሊያሰፍኑ የሚችሉ የመደራደሪያ ሀሳቦች ከሆኑ መደራደሪያ ሀሳቦችን ተቀብለን ሰላማዊ ትግል ለማድረግ ዝግጁ ነን።
ምንድን ነው እነሱ የሚያቀርቡት የመደራደሪያ ሀሳብ?
ነገሩን እንግዲህ ምን ያደርግልሃል እሱ መደራደሪያ ሀሳቦችን ያቀርቧቸውን እሱን በሂደት ገና ያላለቁ ስለሆኑ ይሄ ነው ማለት መሰለ ነገር ቢሆን ይመረጣል። በሚቀጥለው መረጃ ማግኘት ይችላለን። ስለዚህ መደራደሪያ ሀሳቦቹ ላይ መግባባት ከቻለን ነገም ዛሬም ተግባብተን እንሰራለን። ብዙ ጊዜ ግን የሚቀርቡ መደራደሪያ ሀሳቦች ከሎጂክ የወጡ ስለሆኑ እሱን መቀበል ደግሞ የባሰ ችግር ስለሚፈጥር በትክክለኛና ሪያሊቲ ላይ የተመሰረተ መደራደሪያ ሀሳብና መንግስትም ማየት የሚችለው ነገር ነገም ዛሬም በዝግጅት ሀሳቡን ተቀብሎ ለማስተናገድ ዝግጅት ላይ ነው ያለ ነው። ተደራድረን ሰላማዊ ትግል እናድርግ የሚሉ ከሆነ ኦኬ፣ መድረኩ ክፍት ነው፣ ገብተው መታገል ይችላሉ። ከዚህ ከጥፋት ተልእኮ ገጣ ብሎ ማለት ነው። ከዛ ውጭ ከሆነ ደግሞ ያው መንግስት የጀመረው እስከ መጨረሻዊ ማጥራትና እርምጃ ውስጥ የማስተናገል ተግባሩ ተጠናክሮ የሚቀጥል ይሆናል ማለት ነው።
በመተከል ዞን ከጥቂት ወራት ወዲህ የተከሰተውን አለመረጋጋት ተከትለው የክልሉ አመራሮችን ጨምሮ እስከ ወረዳ ያሉ 45 ሰዎች ከስራ ኃላፊነታቸው እንዲነሱ መደረጉንና ከ10 በላይ የሚሆኑት ደግሞ ኃላፊነታቸውን በአግባቡ ባለመወጣት ተገምግመው እንደታሰሩ ኃላፊው አስታውሰዋል። በጥቃት ፈጻሚነትና ከጥቃቱ ጋር ግንኙነት አላቸው በመባል ተጠርጥረው የታሰሩ ሰዎች ቁጥር 504 መድረሱን ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኩርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ያንበጣ መንጋን ለመቆጣጠር አስቸጋሪ ሆኗል ተባለ። በኢትዮጵያ የተከሰተውን ያንበጣ መንጋን ለመከላከል እስካሁን ከ700,000 በላይ ሄክታር መሬት ላይ ርጭት መደረጉን የግብርና ሚኒስቴር አስታወቀ። ይህም ሆኖ ግን ያንበጣ መንጋውን ለመቆጣጠር አስቸጋሪ ሆኗል ተብሏል። የግብርና ሚኒስቴር ዴታው ዶክተር ማንደፍሮ ንጉሴ የኬሚካል ምርጫ አውሮፕላን እጥረትን እንደ ዋና ችግር አንስተዋል። የመንግስት ተቋማት በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ ርብርብ እንዲያደርግም ጠይቀዋል። አዲስ ቸኮል ስርስራለው።
በኢትዮጵያ ለአንድ አመት በዘለቀው ያንበጣ ወረርሽኝ በደቡብ ኢትዮጵያ እንዲሁም በደቡብና ደቡብ ምስራቅ ኦሮሚያ የነበረውን ያንበጣ መንጋ ማጥፋት ቢቻልም በሀገሪቱ ምስራቃዊ ክፍል ማለትም በምስራቅ አማራ፣ ምስራቅ ኦሮሚያ፣ ደቡብ ትግራይ፣ በአፋር፣ በሶማሌ ክልልና በድሬዳዋ አስተዳደር አሁንም ከፍተኛ ጥፋት እየደረሰ መሆኑን የግብርና ሚኒስትር ዴታው ዶክተር ማንደፍሮ ንጉሴ በተለይ አስታውቀዋል። እስካሁን ድረስ ያንበጣ መንጋውን ለማጥፋት 700,000 ሄክታር መሬት ላይ ርጭት መካሄዱን ነው ዶክተር ማንደፍሮ ያስታወቁት። ርጭቱን በሰው ኃይል፣ በአውሮፕላንና በተሽከርካሪዎች እየተካሄደ ነው ብለዋል።
የመከላከል ስራው እንግዲህ በሰውም በተሽከርካሪ ላይ በተገጠመ ሞተራይዝድ መርጫም በአውሮፕላንም እየተረጨ ነው። እንግዲህ እነዚህ 5 ክልሎች እና አንድ የከተማ መስተዳደር ድሬዳዋን ጨምሮ እነዚህ ላይ 127 ተሽከርካሪዎች ናቸው የተሰማሩት። በእግረኛ ደረጃም በየክልሉ በየቀኑ የተለያየ ቁጥር ሰው ነው የሚሰማራ። በጣም ብዙ ተሽከርካሪ ሊገባ የማይችል ቦታ ላይ በሰው ኃይል ለአውሮፕላንም ለተሽከርካሪም በማይመች ቦታ ላይ እየሰራን ያለ ነው።
ያንበጣ መንጋውን በመከላከል ረገድ ቁልፍ ሚና የሚጫወቱት አውሮፕላኖችም በውስጥ ደረጃ እየተሳተፉ መሆናቸውን ዶክተር ማንደፍሮ አስታውቀዋል።
5 አሉ
አውሮፕላን፣
2 ቅኝት ይሰራሉ፣ 3 ደግሞ የሚረጩ ናቸው። ግን በተጨማሪ በጣም ያስፈልገናል ለማግኘት ጥረት እያደረግን ያለ ነው። ኢንተርናሽናል ማርኬት ላይም ብዙ የሉም። በትልቅ አስጊ ነው ወይም ደግሞ አስቸጋሪ ነው ብለን የምንገምተው ርጭት አውሮፕላን ማግኘትን ነው።
ግን አስቀድሞ መግዛት አይቻልም ነበር ዶክተር? ትጋቱ አስቀድሞ ሲነገር የነበረ ስለነበረ እንደሚያስፈልገን ታውቆ ከዚህ በፊት ከ6 ወር ወይ ከ1 በፊት ሊገዙ አይችሉም ነበረ?
ሀገር ውስጥ ያለውን መተንበይ ይቻላል። ከሌላ ሀገር የሚመጣው ብዙ ፋክተሮች ናቸው ኢንፍሉዌንስ የሚያደርጉት። የንፋስ አቅጣጫ፣ የአየሩ ሁኔታ፣ የእኛ የዝናብ ሁኔታ፣ ያለንበት የመኸር ወቅት እና ብዙ ፋክተሮች ኮንሲደር ስለሚደረጉ እዚህ ደረጃ ይደርሳል የሚል እምነት አልነበረም። ትንባያው በዚህ መሰረት የከፋ ይሆናል የሚል አልነበረም። ግን ከትንባያው በላይ ሆነ። አሁን ባለው ሁኔታ ራሱን መቆጣጠር እንችል ነበር። ሁለት አውሮፕላኖች ተቃጠሉብን። እነሱ አሁን ትልቅ ክፍተት ፈጠሩ። ሁለት አውሮፕላኖች ደግሞ ለሰርቪስ ብሎ ሄደው
ለጥገና
ሄደው ረጅም ጊዜ ወሰዱ። እነዚህ አራት አውሮፕላኖች ናቸው ክፍተት የፈጠሩብን እንጂ በጣም በቁጥጥራችን ስር ነበር።
ያንበጣ መንጋ እንቅስቃሴ ከመጀመሩ በፊት ጧት ወይ ምሽት ላይ ርጭት ይካሄድ ይበልጥ ውጤታማ እንደሚሆን ባለሙያዎች ይመክራሉ። በዚህ ረገድ ተቀናጅቶ በመስራትም ሆነ በግባት አቅርቦት ረገድ ችግር የለም ይላሉ ዶክተር ማንደፍሮ።
እስካሁን ባለው ሁኔታ አቅርቦት ላይ ችግር የለብንም። ወደፊት እንግዲህ ችግሩ እየሰፋ ሲሄድ ምን ይመስላል የሚለውን መተንበይም አይቻልም። ትልቁ ነገር አሁን በቅርበት ሆነ ጠዋት ተነስተ ብትረጭ በጣም ውጤታማ ስራ ይሰራል፣ ወጪ ቆጣቢም ነው። ችግሩ እነዚህ አውሮፕላኖች አርፎ የሚነሱበት ራንዌይ ወይም ኤር ስትሪፕ ስለሌለ ችግሩ የተፈጠረበት አካባቢ ከኤርፖርት ነው የሚነሳው። ድሬዳዋ ከኤርፖርት ነው የሚነሳው፣ ጅጅጋ ከኤርፖርት ነው የሚነሳው፣ ሰመራ ከኤርፖርት ነው የሚነሳው፣ ኮምቦልቻም እንደዛው እና ከኤርፖርት ስለሚነሱ ርቀቱ ብዙ ተመላልሶ ብዙ እንዳያጠፉ ወይም እንዳይቆጣጠሩ ተጽዕኖ ይፈጥራል። ከዛ ውጪ የበጀትም ሆነ የሌሎች ችግር እስካሁን አልተከሰተም። ተባብሮ በመስራት ሌሎች ሴክተር መስሪያ ቤቶችም ተሽከርካሪ አዋጥተውልናል። ተቀናጅቶ ወይም አብሮ በመስራት ደረጃ የተፈጠረ ክፍተት የለም እስካሁን።
ከክልሎች ጋርስ? ትግራይ ክልልን ጨምሮ ማለት ነው።
ከክልሎች ጋርም ተቀናጅተን አብረን እየሰራን ነው። የክልል ግብርና ቢሮ እና የዚህ ግብርና ሚኒስቴር ነው አንድ ላይ አብሮ እየሰራ ያለው። ትግራይም ጋር በተለይ ደቡብ ዞን ላይ የነበረው የቅንጅት ስራ ጠንካራ ነበረ። በመሀል እንግዲህ በኮሚኒኬሽን ጋፕ መሰለኝ የተፈጠረው ወረዳ ከቀበሌዎች እና ከወረዳ ጋር በጣም የጠነከረ ግንኙነት አለን። ከእነሱ ጋር አብረን እየሰራን ነው።
ርጭቶችም እየተካሄዱ ነው?
ርጭት አይካሄድም ኮኦርዲኔት ስለሌለ።
እስከ ዛሬው አለ ድረስ 550 ሺህ ሄክታር መሬት በአንበጣ መንጋ መጠቃቱን ይፋ ያደረጉ ዶክተር ማንደፍሮ ግንባር ቀደሞቹ ተጠቂዎች አፋር፣ አማራ እና ኦሮሚያ ክልሎች ናቸው ብለዋል። የሀገሪቱ የኬሚካል መርጫ አውሮፕላን አጠቃቀም አቅም ጥሩ ቢሆን ኖሮ የጉዳት መጠኑን መቀነስ ይቻል እንደነበር ይገልጻሉ። ለመጪዎቹ 3 ወራት ችግሩ ቀጣይነት ይኖረዋል የሚሉት ዶክተር ማንደፍሮ በበረራ ወደ ሀገሪቱ የሚገባው የአንበጣ መንጋ እንቁላል ከመጣሉ በፊት ለማጥፋት አውሮፕላንም ሰው አልባ በራሪ ድሮንም ሄሊኮፕተርም በመግዛትና በመከራየት የሚችሉትን ሁሉ እንደሚያደርጉ አስታውቀዋል። በዚህ ሂደት ኢትዮጵያውያንም ብዙ ይጠበቃል ይላሉ።
የግብርና ስራ ብቻ አይደለም፣ የእያንዳንዱን ሰው ቤት ያንኳኳል። አሁን ያለንበት ሲቹዌሽን እየባሰበት ከሄደ ስለዚህ ሁሉም ሰው ባለበት ቦታ ላይ አስተዋጽኦ ማበርከት አለበት። ለዚህ ወረርሽኝ መከላከል ተማሪዎች ሳይቀሩ ለዚህ ስራ ካምፔን ማድረግ አለባቸው። ሌሎች ሰራተኞችም ሁሉም በአቅሙ መርዳት አለበት። ተሽከርካሪ ያለው በተሽከርካሪ ሄዶ እዛ መስራት የሚችል ሰው ሄዶ በመስራት እና የከተማና የገጠር ወይም የግብርናና የሌሎች ሴክተር መስሪያ ቤቶች የምንለው ስራ ሳይሆን በአገር ደረጃ እንደዚህ አይነት ወረርሽኝ ስለተከሰተብን በጋራ መከላከል ያስፈልጋል። ሀገር ውስጥ ያለ ሰው ብቻ ሳይሆን ከሀገር ውጭ ያሉ ዜጎቻችንም መተጋገዝ ይፈልጋል። ባሉበት ቦታ ላይ ስለ አንበጣው አሳሳቢነት አውቆ በተለያየ መንገድ ሀገራቸውን ቢያግዙ ጥሩ ነው የሚል ሀሳብ አለኝ።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የአርብ ምሽት ዝግጅት በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። ዜናዎችን፣ ልዩና መደበኛ ሪፖርቶችን አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየቶቻችሁንም አስፍሩ። በፌስቡክና በትዊተር ቪኦኤ አማሪክ ብላችሁም ተከታተሉን። ወደ ተከታዩ ዝግጅት እንለፍ። የአምባሳደር ዲና ሙፍቲ ሳምንታዊ መግለጫ። የኤርትራው መሪ በዚህ ሳምንት ያደረጉት የስራ ጉብኝት ሁለቱ አገሮች በተለያዩ መስኮች ለሚያደርጓቸው ትብብሮች የግንኙነት መድረኮችን እንደሚፈጥር የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ተናገሩ። ባለፉት ጥቂት ሳምንታት ከ900 በላይ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለሳቸውንም አስታወቁ። መለስካቸው አምሃ ስርስራለው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሁለት ሳምንቱ ለሀገርና ለውጭ ሀገር ጋዜጠኞች በሚሰጠው ጋዜጣዊ መግለጫ ላይ ቃል አቀባዩ አምባሳደር ዲና ሙፍቲ በኢትዮጵያና በኤርትራ መካከለ ያለው ሰላማዊ ግንኙነት ተገቢውና ሊሰጠው እንደሚገባ አስረድተዋል። ቃል አቀባዩ እንዳስታወሱት አለመታደል ሆኖ ሁለት ወንድማማች ዞች ከሁለት አስርት ዓመታት በፊት ጦር ተማዘው ደም መፋሰሳቸው ተገቢ አልነበረም። ከዚያ በኋላም ጦርነቱም ሰላምን በሌለበት ሁኔታ አመታት ማለፋቸውም ትልቅ ጉዳት አስከትሏል። ካሩ በኋላ ከሁለት አመታት ወዲህ የተጀመረው ግንኙነት ይህን እንደለወጠው አስገንዝበዋል። በሁለቱ ወገን የሰላም ግንኙነቱ በሚፈለገው ደረጃ አላደገም ቢባልም የመሪዎቹ ግንኙነት ለመጪው ጠንካራ ግንኙነት መሰረት የሚደለድል ነው ብለዋል። በዚህ ሳምንት የኤርትራው መሪ ፕሬዚደንት ኢሳያስ አፈወርቂ በኢትዮጵያ ያደረጉት የሥራ ጉብኝትም የዚሁ አካል ነው ሲሉ አብራርተዋል።
እንግዲህ ፕሬዚደንቱ እዚህ መጥተው የልማት አካባቢዎችን ሲጎበኙ ነበር፣ ህዳሴ ግድብን ጀምር። ይሄ በሁለቱ ሀገሮች መካከል ሊኖር የሚችለውን ግንኙነት በምን መስክ አብሮ መተባበር እንደሚችሉ፣ በምን መስክ አብሮ መስራት እንደሚችሉ መድረክ ነው። ተደጋጋሚ በመሪዎች መካከል የሚፈጠረው መቀራረብ በሀገሮች መካከል ለሚፈጠረው መቀራረብ መሰረት ነው የሚሆነው፣ መደላደል ይሆናል። ከዚህ አንጻር ጉብኝቱን በገንቢነቱ ማየቱ ነው የሚሻለው። ከዚህ በላይ መሄድ አለበት የሚል ስሜት ይኖራል። እንደ ግለሰብ ቢኖር ጥሩ ነው። ነገር ግን ይህም በሂደት ይመጣል። አሁን ደግሞ ኮቪድም ከበረራው ጀምሮ ከህዝብ ለህዝብ ግንኙነት ጀምሮ ያቋረጣቸው ነገሮች አሉ። ስለዚህ እነዚህ ነገሮች በሚስተካከሉበት ሰዓት ከኤርትራ ጋር ያለው ግንኙነት ሊስተካከል የበለጠ ግንኙነቱ ሊዳብር ይችላል የሚል እምነት ነው ያለው።
ፕሬዚደንት ኢሳያስ ያደረጉትን የስራ ጉብኝት በተመለከተና በሁለቱ ሀገሮች መካከል ሊፈጠር የሚፈለገውን ግንኙነት ዝርዝር ሁኔታ ለማወቅ ጋዜጠኞች የተለያዩ ተጨማሪ ማብራሪያ ጥያቄዎች ሰንዝረዋል። ከሚኒስቴር መስሪያ ቤቱም በቂ ማብራሪያ እንዳልተሰጠ በማውሳት ቅሬታቸውን ለገለጹ ጋዜጠኞች ቃል አቀባዩ አምባሳደር ዲና ሙፍቲ ምላሽ ሰጥተዋል።
ውጭ ጉዳይ ሚኒስቴር በእንደው ተሳትፏል። ኦፊሻሊ ፎረን ሚኒስትራችን ነበሩ። ውጭ ጉዳይ አልነበረም ምናምን የሚለው ነገር ስህተት ነው፣ በመረጃ ደረጃ ማለት ነው። እስከ ህዳሴ ግድብ ጉብኝቱም ላይ ሪፕሬዘንቴሽኑ ነበረ። ነገር ግን ስቴትመንት አልተሰጠም። መጨረሻ ላይ የተሰጠ ስቴትመንት አልነበረም። ስቴትመንት ቢሰጥ ለእናንተ ይደርሳል። ስለዚህ ለእኛ ተደብቆ የተሰጠ ስቴትመንት የለም ነው። እኔ እያልኩ ያለሁት የመሪዎች ግንኙነት የልማት አካባቢዎችን መጎብኘት ኦፖርቹኒቲ ሊከፍት ይችላል የሚል ነው። በዛ ደረጃ ነው የተወሰደው። ከእናንተ የተደበቀ የተለየ ነገር የለም። ኦፊሻል ነገር በሚያስፈልግበት ሰዓት ኦፊሻል ነገር ነው የምንነግራቸው። ከስፖክስ ፐርሰን ኤክስፔክት የምታደርጉት ኦፊሻል ነገር ብቻ ነው።
ዜጋ ተኮር ዲፕሎማሲውን በተመለከተ ሚኒስቴሩ ባለፈው ጥቂት ሳምንታት ያከናወነውን አምባሳደር ዲና ዘርዝረዋል። በተለይም ከባድ ችግር አጋጥሟቸዋል የተባሉትን ኢትዮጵያውያን ስደተኞች በተመለከተ ጥቂት የማይባሉ ዜጎች ወደ አገራቸው እንደተመለሱ ዘርዝረዋል። በዚህም መሰረት 993 ዜጎች የተመለሱ ሲሆን ከሳውዲ አረቢያ 955፣ ከታንዛኒያ 5፣ ከጅቡቲ 35 ተመልሰዋል ብለዋል። የእነዚህን መሰል ዜጎችን ችግር ለመፍታት የተለያዩ ጥረቶች የተካሄዱና አሁንም ጥረቱ የቀጠለ መሆኑንም በዝርዝር አብራርተዋል።
ከጅቡቲ በሳውዲ ካሉ በእስር ላይ ከሚገኙ ዜጎች፣ ሌላም አካባቢ ሚድል ኢስት ስትራንድድ ከሆኑ ዜጎች ጉዳይ ጋር የተያዘ በሚዲያም እንዳያችሁት በሳውዲ ውስጥ ያሉ የዜጎቻችን ጉዳይ በጣም ነው የሚያሳዝነው። እየተሰቃዩ የነበሩበት ሁኔታ ነው ነበረው፣ በተለይ በየመን በኩል ገብተው እነዚህን ለማውጣት የተደረጉ ጥረቶችም በዛው ልክ መቀጠል ያለባቸው ጥረቶች ናቸው። ያም በወጣው ፕላን ምናልባት እዚህ ላይ መዘግየት ሊኖር ይችላል በተፈለገው ደረጃ እንጂ እንደ መንግስታችን ፍላጎት ዜጎቻችን ዛሬ በሙሉ ይዘን ብናመጣቸው ደስታውን አንችለው። ነገር ግን ኢንተርናሽናል ትራቭል ላይ ደግሞ ሊሚቴሽን ራሳቸው ካሉባቸው መንግስታትም ጋር የተያዙ አንዳንድ ነገሮች አሉ። ማንነታቸውን የማጥራት የሴኩሪቲ ጉዳይ፣ እነዚህ ነገሮች ምናልባት ያዘገዩበት ሁኔታ ይኖራል። በተረፈ ግን አሁን የተጀመረው ሂደት ውጤታማ ሊሆን የሚችል ነው። ብዙ ዜጎች መጥተው የገቡበት ሁኔታ ነው ያለው።
ቃል አቀባዩ አክለውም ዋናው ጉዳይ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ ሳይሆን ተመልሰው እንዳይሰደዱ አመቺ የኑሮ እድል በሀገራቸው እንዲፈጠር ማስቻለው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voenews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁን አብራችሁን ሆኖ ወደ ተከታዩ ዘገባ ስናልፍ ትምህርት ለማስጀመር ውይይቱ ቀጥሏል ይላል። የሳይንስና ከፍተኛ ትምህርት ተቋማት የኮሮና ቫይረስን በመከላከል ትምህርት ለማስጀመር ለሚያደርጉት ጥረት አስፈላጊውን ድጋፍ እንደሚሰጥ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ ተናገሩ። ባለፈው አመት በተቋማት ውስጥ የታዩ የሰላም መደፍረስ ችግሮች ደግሞ እንዳይፈጠሩ ሰላማዊ የመማርና ማስተማር ስራ እንዲከናወንም ጥሪ አቀርበዋል። ኮሮና ቫይረስን እየተከላከሉ የከፍተኛ ትምህርት ስልጠና ተቋማትን መልሶ ለመክፈትና ሰላማዊ አድርጎ ለማስቀጠል የተቀመጡ መስፈርቶች መሟላታቸውን የሚገመግም የመስክ ዳሰሳ ጥናት ሪፖርት ቀርቧል። በቀረበው ሪፖርት ላይ የሚመክር ጉባኤ ደግሞ ከፍተኛ ባለስልጣናት በተገኙበት በሐዋሳ ከተማ ውይይት እየተካሄደ ነው። አብዛኛው ተቋማት መስፈርቱን ማሟላታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ዶክተር ሳሙኤል ሁርቃቶ ተናግረዋል። በሳይንስና ከፍተኛ ትምህርት ሚኒስቴር አዘጋጅነት በሐዋሳ ዛሬ በተጀመረው ውይይት ላይ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ፣ የውጭ ጉዳይ ሚኒስትርን ጨምሮ የተለያዩ ሚኒስትሮችና የሁሉም ዩኒቨርሲቲ ፕሬዝዳንቶች ተገኝተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አስደምጠናል።
ኮቪድ-19ን የተከላከሉ ዩኒቨርሲቲዎችን መልሶ ለመክፈት የተሰራ ባለው ስራና ሰላማዊ አድርጎ ለማስቀጠል የተቀመጡ መስፈርቶችን ማሟላታቸውን የሚፈትሽ ግብረ ኃይል ወደ ተለያዩ ዩኒቨርሲቲዎች በመሄድ የመስክ ዳሰሳ ጥናት አድርገዋል። በጥናት ሪፖርቱ ላይ የሚመክር ጉባኤ ከፍተኛ ባለስልጣናት በተገኙበት በሐዋሳ ከተማ የተካሄደ ሲሆን በጉባኤው የተገኙት የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ ዩኒቨርሲቲዎች ኮሮናን በመከላከል ትምህርት ለማስጀመር ጥረት እያደረጉ ነው ብለዋል። በቂ ድጋፍም እንደሚደረግላቸውም ተናግሯል።
አሁን ያልተፋ ስለሆነ አስፈላጊ ጥንቃቄ እያደረግን በቂ ቅድመ ዝግጅት አድርገን ማለትም ተማሪዎች ወደ ትምህርት ገበታቸው ሲመለሱ አስፈላጊውን ግብዓት የአፍና አፍንጫ መሸፈኛ፣ መታጠቢያ ወዘተ በማቅረብ በተቋማቱ ችግር እንኳን ቢከሰት ሕክምና ማድረግ የሚቻልበት ቅድመ ዝግጅቶችን በማከናወን አስፈላጊውን ጥንቃቄ አድርገን ስራ መጀመር ስላለብን የተካሄደው
ቅድመ ዝግጅት በዚሁ መድረክ በዝርዝር ባለፈው አመት በዩኒቨርሲቲዎች ታየው የሰላም መደፍረስ ችግር ማስወገድ እንደሚያስፈልግና ዩኒቨርሲቲዎች የተሰጣቸውን ኃላፊነት ብቻ እንዲወጡ አሳስቧል።
በሌላ በኩል የዘንድሮ አመት አገር አቀፍ ምርጫ የሚካሄድበት መሆኑ በከፍተኛ ትምህርት ተቋማት ሰላማዊ የመማር ማስተማር ስራ ለማከናወን እንዲቻል የትኛው የጸረ ሰላም ኃይል እድል እንዳያገኝ ማድረግ ይኖርብናል። ለዚህ የተማሪዎች ካውንስል አደረጃጀቶች፣ የአካባቢ ማህበረሰብ፣ የጸጥታ አስከባሪ አካላት በቅንጅትና በተሟላ እቅድ መንቀሳቀስ ይኖርባቸው። በባሳለፍ ዓመትም በሀገራችን የተከሰቱ የሰላምና የጸጥታ ችግሮች በየትኛው መስፈርት ተቀባይነት የላቸው። ተመሳሳይ ችግር እንዳይከሰት የዩኒቨርሲቲ ዘርፎች የስራ አመራር ቦርድ፣ የዩኒቨርሲቲዎች አመራር፣ የአካባቢው አስተዳደር በንቃት በመከታተል ማንኛውም የጸጥታና የደህንነት ስጋት ማስወገድ ይኖርብናል።
ትምህርት ለመጀመር ዩኒቨርሲቲዎቹ ማሟላት አለባቸው የተባሉት 69 መስፈርቶች ሲሆኑ በዋናነት ትኩረት የሚያደርጉት በአመራርና በሰው ኃይል አደረጃጀት ዝግጅት፣ በመማር ማስተማር ሂደት ውስጥ የሚያስፈልጉ የመሰረተ ልማትና አገልግሎት ግብዓት አቅርቦት እንዲሁም በሕግና እቅድ ማዕቀፍ ላይ መሆኑ ተገልጧል። በ45ቱ ዩኒቨርሲቲዎች የመስክ ምልከታ ያደረጉት 4 አባላት ያሉት 11 ቡድን ወይም ግብረ ኃይሎች ሲሆኑ ያንዳንዳቸው 4 ዩኒቨርሲቲዎችን ቃኝተው ሪፖርት አቅርበዋል። የሳይንስና ከፍተኛ ትምህርት ተቋማት ትምህርት በመጀመርበት ሁኔታ ላይ የመክረ ያለው መድረክ አስመልክተው በሐዋሳ ከተማ መግለጫ የሰጡት የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዶክተር ሳሙኤል ውቀቶ አብዛኛው ተቋማት መስፈርቱን ማሟላታቸውን ተናግረዋል። የኮሮና ቫይረስን የተከላከሉ ትምህርት መጀመር በሰው ህይወት ላይ ጭምር የመወሰን ጉዳይ በመሆኑ የሳይንስና ከፍተኛ ትምህርት ተቋማት ያወጣውን የአስተዳደር መመሪያ መተግበር እንደሚገባም ዶክተር ሳሙኤል አሳስበዋል።
የተወሰኑ ዩኒቨርሲቲዎች ግን ተጨማሪ ስራ የሚፈልግ መሆኑን ተገንዝበናል። በደንብ ትኩረት ለማድረግ የሚፈልገው በዚህ አጀንዳ ይሄ እንግዲህ በሰው ልጅ ላይ ችግር የሚፈጥር የበሽታ የጸጥታ ጉዳይ ነውና ከዚህ በፊቱ የኢንስፔክሽን ስራ ተሰርቶ በተመሳሳይ መልኩ አንደባብሶ መሄድ አይቻልም። ጠንከር ያለ ኢንስፔክሽን ስራ ነው የተሰራው። የመጣውን ውጤት አይታችኋል። የሚቀሩ ስራዎች አሉ ተብሎ ሪፖርት ተደረገው መሰረት በተገቢው ማሻሻል አለብን ማለት ነው። ከዚህ አንፃር የአመራር ዝግጅት በጣም ጠቃሚ ነው። ጠንካራ አመራር አቅም ይፈልጋል፣ ቅንጅት ይፈልጋል፣ ተናቦ መስራትን ይፈልጋል። የአመራሩን ሁኔታ ፈትሸን ካየን በኋላ በአንዳንድ ተቋማት ማሻሻል ያለባቸው ምክንያቶች ከስራ አመራር ቦርዶችም ጋር ተነጋግራችሁ ያንን ማሻሻል ይጠበቅባቸዋል ማለት ነው።
ከ45 የመንግስት ዩኒቨርሲቲዎች ውስጥ የዲላ፣ የድሬዳዋ፣ የሰመራ፣ የመዳወላቡ፣ የጅግጅጋ፣ የቡሌሆራና የቦንጋ ዩኒቨርሲቲዎች መስፈርቱን አለማሟላታቸው በጥናቱ ላይ ተገልጿል።
ያላሟሉ ተቋማት ምን ይሆናሉ? እንዲያሟሉ ጥረት ይደረጋል፣ ድጋፍ እናደርጋለን። አሟልቶ ሲያጠናቅቁ ተማሪዎቻቸውን ይቀበላሉ ማለት ነው። የግድ ሁሉም በአንዴ ይቀበላል ማለት አይቻልም። በተቀመጠው መርሃ ግብር ውስጥ መቀበል ካልቻሉ ሌሎች አማራጭ መንገዶችን እንተሰላለን።
ዩኒቨርሲቲዎች የገጽ ለገጽ ትምህርት ለመጀመር በሶስት ዙር ተማሪዎች እንደሚቀበሏቸው የተናገሩ ሲሆን ተማሪዎች ወደ ግቢያቸው የሚመለሱበት ቀን ግን በውል አልታወቀም። የኮሮና ቫይረስን የተከላከሉ ትምህርት ከማስተማር ጎን ለጎን ህግ የማስከበር ስራም ተጠናክሮ እንደሚቀጥል ዶክተር ሳሙኤል ተናግሯል።
ያ መመሪያ ከዚህ በፊት ያለው አይነት ሳይሆን ጠንከር ያሉ ነገሮችን አካተተ። ጥፋት የሚያጠፋ ኮሮናን በሚመለከት ለመከላከል ያስፈልጋሉ የተባሉ ነገሮችን ዓለም መተግበር ያስቀጣል። ስለዚህ ተማሪዎች፣ መምህራን፣ የአስተዳደር ድጋፍ ሰጪ ሰራተኞች፣ አመራሮች መመሪያውን በተገቢው እንዲገነዘቡ የማድረግ ኃላፊነት ከሁሉም ፕሬዝዳንቶች ይጠበቃል ማለት ነው።
በሳይንስና ከፍተኛ ትምህርት ሚኒስቴር አዘጋጅነት ዛሬ በአዋሳ ከተማ የተጀመረው ውይይት ለተከታታይ 3 ቀናት የሚቀጥል ሲሆን በውይይቱ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውና ሌሎች የተለያዩ ሚኒስትሮች እንዲሁም የሁሉም ዩኒቨርሲቲ ፕሬዝዳንቶች ተሳትፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን ለዘገባው እናመሰግናለን። የአፍሪካ የፍልሰተኞች ፍሰት ገጽታ ብዙውን ጊዜ በትክክል እንደማይገለጽ የአፍሪካ ህብረትና ዓለም አቀፍ የፍልሰት ድርጅት ያወጡት አብይ ዘገባ ያመለክታል። አብዛኞቹ አፍሪካውያን ፍልሰተኞች ባህሮችንና ውቅያኖሶችን በብልሹ ጀልባዎች ለማቋረጥ የሚሞክሩ ሳይሆኑ የአፍሪካን ድንበሮች በየብስ የሚሻገሩ ናቸው ይላል ዘገባው። የአሜሪካ ድምጽ ዘጋቢ ሳይመን ማርክስ ከአዲስ አበባ ላከው ዘገባ ዝርዝሩን ይዟል። አዳነች ሳህየ ታቀርበዋለች።
ስለ አፍሪካ ፍልሰተኞች የሚወጡ ዘገባዎች ለአመታት ያህል ያተኮሩት ብቃት በሌላቸውና በሚንገዳገዱ ብልሹ ጀልባዎች ላይ ታጭቀው በደቡባዊ አውሮፓ ለመድረስ በሚሞክሩት ፍልሰተኞች ላይ ነው። ጠበብት እንደሚሉት እንዲህ አይነቱ የተሳሳተ ገጽታ በፖሊሲዎች ላይ ጉጂ አንድምታ ይኖረዋል። ይህም አብዛኛው የሚመደበው ገንዘብ ከአፍሪካ የመውጣት ፍላጎት በሌላቸው 80% ሳይሆን አፍሪካውያን ፍልሰተኞች የሜዲትራኒያን ባህርን አቋርጠው እንዳይገቡባቸው በመከላከል ተግባር ላይ እንዲውል ያደርጋል ማለት እንደሆነ ዘገባው ያወሳል። የአሜሪካ ድምፅ ያነጋገራቸው በኢትዮጵያ የዓለም አቀፍ የፍልሰት ድርጅት ተወካይ ሞሪን አቺያንግ ያብራራሉ።
In the case of Africa, the false narrative is that all Africans are trying to get across the Mediterranean to Europe.
አፍሪካን አስመልክቶ ያለው የተሳሳተ ትርክት መላ አፍሪካውያንን በሜዲተራኒያን ባህር በኩል አውሮፓ ለመግባት የሚሞክሩ አስመስሎ የሚያቀርብ ነው። ይህ እጅግ ከሀቅ የራቀ ግንዛቤ ነው። አብዛኞቹ አፍሪካውያን ፍልሰተኞች በአህጉሪቱ ባሉት ሀገሮች ውስጥ በየብስ በኩል የሚሻገሩ እንጂ ባህርን የሚያቋርጡ አይደሉም። እንዲህ አይነቱ የተሳሳተ አመለካከት ታዲያ የሚያስከትለው አደጋ አለ። ፍልሰትን በሚመለከት የሚወጡት ፖሊሲዎችና ፕሮግራሞች ምናልባትም የበለጠ ትኩረት በሚያስፈልገው በአህጉሪቱ ውስጥ ባለው የፍልሰተኞች ጉዳይ ላይ እንዳተኩር ያደርጋል።
የአፍሪካ ህብረት ባለፈው መጋቢት ወር በ64 ኢትዮጵያውያን ፍልሰተኞች ላይ የደረሰውን አይነት አደጋ ለማስወገድ ሲል 2 አበይት ህጎች ማውጣቱ ታውቋል። 64 ኢትዮጵያውያን በህገወጥ መንገድ ወደ ደቡብ አፍሪካ ሲያመሩ ሞዛምቢክ ላይ አንድ የጭነት መኪና ውስጥ በአየር ተጣጥፈው መሞታቸው ተገልጿል። የአፍሪካ ህብረት ያወጣቸው ህጎች አንደኛው የአፍሪካ ሁሉ የነጻ ገበያ ቀጠና የተባለ ሲሆን በመጪው ጥር ወር ገቢራዊ እንደሚሆን ተገልጿል። እቃዎች በአፍሪካ ድንበሮች በኩል በነጻ እንዲዘዋወሩ ይፈቅዳል። ሁለተኛው ህግ ደግሞ የነጻ እንቅስቃሴ ፕሮቶኮል የተባለ ሲሆን በነጻ የመንቀሳቀስ ፈቃድ ይሰጣል። ይህ ህግ ሙሉ በሙሉ በተግባር ላይ ሲውል የአፍሪካ ሀገራት ድንበሮችን ለመሻገር ቪዛ ወይም የይለፍ ፈቃድ አያስፈልግም። በኢትዮጵያ የዓለም አቀፍ ፍልሰት ድርጅት ተወካይ ሞሪን አጂያንግ ስለ ህጎቹ ዓላማ ገልጸዋል።
The objective of these two key EAU decisions is to push
የነዚህ ሁለት አበይት የአፍሪካ ህብረት ውሳኔዎች ዓላማ አፍሪካን ወደ አህጉራዊ ውህደት ለመግፋት ነው። ይህን ማድረግ የሚቻለውም እቃዎችና ሰዎች በአህጉሪቱ በነጻ እንዲንቀሳቀሱ በመፍቀድ ነው። በአሁኑ ወቅት አብዛኞቹ አፍሪካውያን ከአንድ የአፍሪካ ሀገር ወደ ሌላ ለመዘዋወር ቪዛ ያስፈልጋቸዋል።
የአፍሪካ ህብረትና ዓለም አቀፍ የፍልሰት ድርጅት ያወጡት አብይ ዘገባ እንደሚለው በአህጉሪቱ ያለው የፍልሰት ሁኔታ ለጋሽ ሀገሮች የሚፈልጉትን የሳህል ሀገሮች ድንበርን መዝጋት የመሳሰሉትን በመፈጸም ላይ ከማትኮር ይልቅ በአህጉሪቱ ፍላጎት ላይ ማትኮር እንደሚያስፈልግ አስገንዝበዋል። ፖሊሲዎች በሚገባው ቦታ ላይ እንዲውሉና በበለጠ ጠቃሚ እንዲሆኑ ለማስቻል የአውሮፓና አፍሪካ ሀገሮች ስለ ፍልሰት አሃዞች መረጃ መለዋወጥ ግድ ይላል። የአፍሪካ ህብረት የሥራ የፍልሰትና የማህበራዊ ጉዳይ ክፍል ኃላፊ ሳቤሎ ኡምቦካዚ ስለ ፍልሰት ጉዳይ ፖሊሲ የሚያወጡት ክፍሎች ለፍልሰት ምክንያት ለሆኑት ሥራ አጥነትን ለመሳሰሉት መፍትሄ በማግኘት ላይ ቢያተኩሩ የተሻለ ይሆናል ይላሉ።
ከፍልሰተኞቹ ወደ አሜሪካና አውሮፓ ለመሄድ የሚፈልጉት በጣም ጥቂቶች ናቸው። በአፍሪካ አገሮች መካከል ካለው የፍልሰት ሁኔታ ጋር ሲነጻጸር ጥቂቶች ናቸው። በማደግ ላይ ባለችው አፍሪካ ትኩረት ማግኘት ያለበት ይህ ነው።
ስለ ፍልሰት ጉዳይ የወጣው ዘገባን በህገወጥ መንገድ ስለሚደረገው ፍልሰት ብዙም መረጃ እንደሌለ ገልጿል። ነገር ግን በተገኙት አሃዞች መሰረት አብዛኞቹ ወደ አውሮፓ የሚካሄዱ ፍልሰቶች በህገወጥ መንገድ የተደረጉ መሆናቸውን የአፍሪካ ህብረትና ዓለም አቀፍ የፍልሰት ድርጅት ያወጡት ዘገባ አስገንዝቧል።
አዳነችን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ ስናል በጀበራል ጩፍጡራ ብሔራዊ ፓርክ የዱር እንስሳት ቁጥር በየጊዜው እየጨመረ መሆኑን የፓርኩ የጥበቃ ሰራተኞች ይናገራሉ። ፓርኩን የሚጎበኙ ሰዎች ቁጥር ግን እስከዛሬም ጥቂት እንደሆነ ታውቋል። የኮንሻ ወይም የግቢያ አራት የኃይል ማመንጫ ግድብ ስራም ከአራት እስከ አምስት ዓመት ባለው ጊዜ እንደሚጠናቀቅ ይጠበቃል። መለስካቸው አምሃ ስርሰራለሁ።
የጨበራ ጩፍጡራ ብሔራዊ ፓርክ በይፋ የተከለለው በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል አማካይነት እንደ ኢትዮጵያ ዘመን አቆጣጠር በ1997 ዓ.ም ነበር። በዳውሮ ዞንና በኮንታ ልዩ ወረዳ ውስጥ የሚገኝ ብሔራዊ ፓርክ ነው። በዳውሮ ዞን የባህል ቱሪዝምና ስፖርት መምሪያ መረጃ መሰረት የፓርኩ አጠቃላይ የቆዳ ስፋት 1190 ካሬ ኪሎ ሜትር ሲሆን ከባህር ጠለል በላይ በ700ና በ2800 ሜትር ከፍታ ተንጣሎ የሚገኝ ነው። ይህን ፓርክ አቋርጠው ወደ ኦሞ የሚፈሱ ሁለት ወንዞች አሉ። ሻሸማና አድካላ ይባላሉ። በዚህ ፓርክ የሚገኘው የእንስሳት ሀብት ብዙ እንደሆነ የቢሮ መረጃ ቢናገርም በእጅጉ ትኩረት ተሰጥቷቸው የሚጠበቁትን እንደ ዝሆንና ጎሽ የመሳሰሉትን በብርታት ከሚጠብቁት መካከል ስሜ አድማሳ ይባላል ያለኝን አንድ አባል አነጋገርኩት። አድማሷ የጥበቃ ስራውን እየጀመረው በ2001 ዓመተ ምህረት ነበር። በእነዚህ አመታት ሁሉ በጣም ትዝ የሚልህ ምንድነው አልኩት።
ትዝ የሚለኝ 45 ዞን ነበሩት። እዛነ ዞኖቹ 45 ናቸው፣ 40 ምናምን ናቸው ሊሆን ሊገልጡ ይችላሉ። እነሱን ጥብቀን እስከ ዛሬ እስከ 300 እስከ 400 ያህል አደርሰናል። ያው እሱ በጫካ በብዙ መንገድ ችግር ውሃ ሙላት ብዙ እርቀቶች አሉ፣ ግርግዞች አሉ። የተሸገርነ ተሰቃየን። ተስፋ አድርገን ለሚመጣው ተስፋ እግዚአብሔር ካለ ለሚመጣው እድል ብዙ ስለአለ እሱን ተስፋ ያደርገን እስከዛሬ ጥብቀን አድርሰናል። እስከዛሬ
ሌሎች ምን ማለት ከዚህ መስተካከል
ጎሽ አለ፣ ደፈርሳ አለ፣ ነብር አለ፣ አንበሳ አለ። አዎ አለ። እርቀት ነው ትንሽ ቁጥቋጦ ጋር ትንሽ ወጣች ከወረድን እንጂ እዚህ በቅርቡ ማየት ስላልቻል ነው እንጂ ታች አለ ብዙ ነው ያለው።
ወዴት ነው የሚባለው?
ቦባ የሚባል ዱቋ ቦባ የሚባል እዛ ታች ነው። እሱ እዛ ነው የሚሆኑት። ቁጥቋጦ የሚፈልጉት ክርም ካለፈ በጋ ጊዜ ነው የሚወጡት እና በዚህ አካርም ስለዚህ አልሚ አይመጣም።
የሌሎች ጎሾቹ ቁጥር ድሮ ከነበረው ማለት ከምታውቀው አሁን ቀንሷል ወይስ ጨምሯል?
በጣም የጨመረ እየመጣ ነው። በጣም የጨመረ ነው።
ለምን?
በፊት ትንሽ በየሰው ይዶጥ ማይዳደንም አለ። ግን እስካውቶቹ ጠንክሮ ከያዙ ከተጠበቁ በኋላ ወን የተወላለዱ ብዙ ሆኖ እንደምህ ከቁጥር በላይ ሆኗል።
ስንት ይገመታል?
በግምት ግምት ብዙ ነው፣ 18 እስከ 100 በላይ ነው። እዛ ብላኝ
የስፋቱ ምን ያህል ይሆናል? ጨበራ
ስፋቱ 1300 ስኩዌር ኪሎ ሜትር ለዛ ነው።
ምን ጊዜ ነው በጣም ችግር የሚገጥማቸው?
ክረምት ጊዜ ነው። ክረምት ጊዜ ለውሃ ሙላቱ ትንሽ ያስቸግራል። በጋ ከወጣ አደን ይገው ተደንም አለ። ግን የስኮቶች ትኩረት በቃ ጥንካሬ በተነሳ ሁሉም ያው አሁን እንደፊት አይደለም። ትቷል ችግሩም ያው በጋጥም ያው ጠንክረን እየሰራን ነው።
የህገወጥ አደን ምን ጊዜ ነው በጣም የሚበረታው?
በጋ ጊዜ በቃ
ከየት አካባቢ ነው?
ከታች ከታች ነው።
ከታች
ደቻ ከደቻ ከደቻ ወረዳ ይባላል።
ደቻ ወረዳ በዚህ ዞን ውስጥ ነው ማለት ነው?
አይደለም አይደለም፣ ዞን ውስጥ አይደለም፣ ከውጭ ነው። ከዛ ከቦንጋ ዞን ነው።
ከቦንጋ
በኩል አው
ወደ ምዛ
ካው ከወደ ምዕራብ ታች በኩል ዘባ በኩል
ይታወቃል።
ሰዎቹ በስርቆት መልክ ገብተው እንደ አንድ ይረብሻል። ስርቆት እንጂ በአግባቡ ይወጣ አይደለም። ስርቆ ልጆች ምናምን ሄደው ይዘርፋሉ እናንተ እንላለን።
ምን ምን እንደሚፈልጉት እነሱ ከነሱ ከዞን?
አዎ ከዞን ነው ጥርስ ይፈልጋል። እዛም እኛ ከተከለከለ ነው ትቷል ቆይቷል። ከዚህ ከኛ ጋር ጥበቃ ከተነከረ በኋላ ምን መጣ ያለ
ወደዚህ?
አዎ
ከመቼ ጀምሮ ነው ያቋረጠው?
ከ2001 ጀምሮ ነው። ከዛ በፊት ነበረው ጥንካሬ ያው እስከተሽ ጥንካሬ ጥበቃ ብዙ ስለሆነ እንግዲህ ከዛ ጀምሮ እስከ ዛሬ አላየንም መጣ ያለ።
አንተ አሁን ወደዚህ ስራ ከመስተማራት በፊት ምን ነበር መስራት?
እርሻ ስራ እየሰራሁ ነበር። ተማሪ ያው እንደዚህ ትምህርት ተምር ያለው እርሻ እየሰራሁ ነበርኩ። ከቀበሌ ሚሊሻም አመራር ሁኜ ቀበሌዎቹ ጋር አመራር ሁኜ እየሰራሁ ነበርኩ። ከዛ አው የራሳችን እህን ፈርክ አለ ተብሎ ይጠብቃል፣ ደንሳችሁን ይጠብቃሉ፣ ከተመከረበል ለኛ ልማት ያመጣል ተብለን ከዛ ስራ ደሞ ወደዚህ መጥቼው ከዚህ በ11 ለሽ 11 ጀምረ እስከዛሬው
በፊት ከሚሰራባቸው መስሪያዎች እና አሁን ከሚሰራው ይሄን ይሻላል ማለት ነው?
አዎ ይሄን ይሻላል።
ተወዳለሁ።
አዎ በጣም ወዳለሁ።
ለምን ነው?
ለማት የኛ ስለሆነ ለልጆቻችን በፊት ህጎት ጥራት ያርጋል። አሁን እኛ ከተጠቀምን በኋላ እድገት ስለተጨመረ ለኛም ደግሞ እድል ወደፊት ለልጆቻችን ሆን ለኛም ያውም ለልጆቻችን ለወደፊት ለትውልዳችን እድገት ስላለ እሱ ጥብቀ ለትውልዱ ለማድረስ አሳብ ስላለኝ ይሄን ቀጥዬ አሁንም ብሰራ ውጤት ያመጣለሁ ብዬ ነው አምናያስብ።
አሁን እናንተ ጥበቃ ከጀመራችሁ እና ሰው ማለት የእስካቱ ቁጥር ምን ከጀመረ በኋላ ሰው ሊጎበኘው በህገ መንግስት ብዙ ነው እንዴ?
አይመጣም።
ለምን አይመጣም?
እንግዲህ አልታወቀም ተብሎ እንዴት ነው የማይመጣው ብለን እኛ ልጎበኞችን እንጠይቃለን። ለምንድን ነው የማይመጣው? አልታወቀም። ገና ነው የምንተፈር። አልታወቀም። አሁን የታወቀ ስለሆነ ወደፊት ይመጣል። ችግር የለም ብለን በተስፋ
በየጊዜው እየጨመረ ነው።
እየጨመረ ነው። ከበፊቱ ትንሽ እየጨመረ ነው ይመጣል።
ከጨበራ ጩርጩራ ብሔራዊ ፓርክ ወደ ደቡብ ምስራቅ ዝቅ ብሎ የሚገኘው የኮይሻ ግድብ ነው። የግድቡ ስራ የተጀመረው እንደ አውሮፓ ዘመን አቆጣጠር በ2016 ወይንም በኢትዮጵያውያን ዘመን አቆጣጠር በ2008 መጋቢት ወር ላይ የነበረ ቢሆንም የፋይናንስ ችግር አጋጥሞት ስራው ተጓቶ እንደነበረ ይታወቃል። ከሁለት ዓመታት ወዲህ ገንዘብ በማፈላለግ ስራው እንደገና ተጀምሯል። በኮይሻ ኃይል ማመንጫ ፕሮጀክት ውስጥ የክፍያ ስራና የኮንትራት አስተዳደር ሰራተኛ አቶ ኢዩኤል ሰለሞን ስራው አሁን ያለበትን ደረጃ ነግረውኛል።
አሁን ያልሰራን ያለ ነው የመጀመሪያው ያው የግድቡ አርማታ ስራ ነው። ሮለር ኮምፓክተር ኮንክሪት ይባላል። አርማታው በሮሎ እየተዳመጠ የሚሰራ ኮንክሪት ነው። አዲስ ቴክኖሎጂ ነው። ያው አዲስ ብለን ብንናገረውም ብዙ አመት ከ50 አመት በላይ ኤክሰርሳይዝ የተደረገ ነው በአለም ላይና አክቹአሊ በዚሁ የአርማታ አይነት ግቤ 3ን ሰርተን ጨርሰናል። አባይን እየሰራን ነው። ስለዚህ እኛ ሀገር እንኳን ሶስተኛ ግድብ ነው። ያው አዲስ ብለን ስንናገር አዲስ እንዳይደለ መናገር ፈልጌ ነውና የሱ ኮንክሪት ስራ የአርማታ ስራ አለ። የኃይል ማመንጫ ቤቱም ኮንክሪት ስራዎች ተጀምረዋል። እንደምንመለከተው የሁለት ዩኒቶች የተወሰነ ድረስ ከፍ ብሎ ነው የምናያቸው። እዛ ጋር የምንመለከታቸው ሁለት ቤት የሚመስሉ ነገሮች የኃይል ማመንጫ ቤቱ የኮንክሪት ስራ ከፍ ያለበት ሴክሽን ነው። ስለዚህ ኃይል ማመንጫ ቤታችን እዛ ጋር ይሆናል። የማስተንፈሻ ስራውን የሚሰራው ወይም ስፒል ወይም እንለው እዛ ጋር ያለው ስለሆነ በዛ በኩል ነው አሁን የምናስተነፍሰው። ያ ምንድነው ኤክሰስ የሆነ ውሃ ሲመጣ እንግዲህ ሁሉ ነገሮች ተስተካክለው ማለት ሁሉ ኮንዲሽኖች የተመቻቹ ከሆኑ ከአራት እስከ አምስት አመት ባለ ጊዜ ውስጥ ሁሉ ነገር እናጠናቀቃለን ብለን ነው ተስፋ እናደርገው ማለት ነው።
የገበታ ለሀገር የኮንሻ ፕሮጀክት ሲጠናቀቅ የግድብ የሚያመነጨውን ኃይል ብቻ ሳይሆን ሌላውን ሀብትም ይበልጥ በጥቅም ላይ እንደሚያውለው ይጠበቃል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መልስካቸው አምሃን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ከሰኞ እስከ አርብ የነበረው መደበኛ ዝግጅታችንን አጠናቀናል። ነገ በቅዳሜና የእሁድ ምሽት ፕሮግራሞች እንገናኛለን። እስከዚያው በሰላም ቆዩ። Thank you.